ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ደነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 9 ቀን 2012 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ 136 ቀናት አለፉ። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምንስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና። በአለፉት 24 ሰዓታት በተደረጉ 843 የላቦራቶሪ ምርመራዎች ተጨማሪ 4 ሰዎች በኮሮና ቫይረስ መያዛቸውና ጠቅላላ በበሽታው የተያዙ ዜጎች ቁጥር 96 መድረሱን የጤና ጥበቃ ሚኒስቴር ገልጿል። በሽታው ተገኝቶባቸው የተባሉ ሰዎች ሁሉ ኢትዮጵያውያን ሲሆኑ ሁለቱ የአዲስ አበባ፣ አንድ የባህር ዳርና አንድ የአዲስ ቀዳም ነዋሪዎች መሆናቸውም ተገልጿል። ከአራቱ መካከል አንደኛው ብቻ ከዱባይ የተመለሰና በለይቶ ማቆያ ውስጥ የነበረ መሆኑ ሲገለጽ ሌሎቹ የውጭ የጉዞ ታሪክ የሌላቸው ናቸው ተብሏል። ምንም እንኳን ባለፉት 24 ሰዓት የተደረጉ ጠቅላላ ምርመራዎች ካለፉት ቀናት ጭማሪ ቢያሳዩም አገሪቱ በኮሮና ቫይረስ ምርመራ በኩል ገና ብዙ እንደሚቀራት ተነግሯል። በየአካባቢው ተሰራጨ የተባሉት የምርመራ መሳሪያዎች በሙሉ አቅማቸው መስራት አለመስራታቸው አልታወቀም። ከሌሎች አገሮች ጋር ሲወዳደርም እስካሁን ድረስ በኢትዮጵያ የተደረገው ምርመራ ከህዝቧ ቁጥር አንጻር በጣም አነስተኛ ነው። 110 ሚሊዮን በላይ በሚኖርባት ኢትዮጵያ እስካሁን የተካሄደው ጠቅላላ ምርመራ 6231 ብቻ ሲሆን የህዝብ ቁጥር 59 ሚሊዮን የሚገመተው ደቡብ አፍሪካ እስከ ሚያዝያ 8 ቀን ድረስ ከ90000 በላይ የሆኑ ዜጎቿን ለኮሮና ቫይረስ መርምራለች። ከ1 ሚሊዮን በታች የህዝብ ቁጥር ያላት ጅቡቲ 6430 ምርመራዎችን በማካሄድ ከኢትዮጵያ በልጣለች። ስፋት ባለው ሁኔታ በኮሮና ቫይረስ የታመሙትን በምርመራ ሳይረጋገጡና ታመዋል የተባሉት በገለልተኛ ቦታ በማቆየትና እንዲያገግሙ በማድረግ ቫይረሱን እንዳያስተራጩ ከመከላከል በፊት አንዳንድ እርምጃዎች መውሰድ ዋጋ ሊያስከፍል ይችላል የሚሉ በርካቶች ናቸው። ቻይና ሁዋን በተባለው ግዛቷ በኮሮና በሽታ ምክንያት ሞተዋል በማለት ቀደም ብሎ ያወጣችውን መረጃ ማሻሻሏ ለውዝግብ በር የከፈተ መሆኑ ተነግሯል። ቀደም ብሎ ቻይና ሁዋን በተባለው ግዛቷ በኮሮና ቫይረስ ምክንያት ሞተዋል ያለችው 2579 ሰዎች ሲሆኑ በአሁን ወቅት 1290 ሰዎችን ጨምራ በጠቅላላው በሁዋን ግዛት 3869 ሰዎች ሞተዋል ብላለች። ይህም በአጠቃላይ በቻይና የሞቱትን ሰዎች ቁጥር ወደ 4662 ከፍ ያደርጋል። ቻይና በመረጃ አወሳሰዱ ላይ አንዳንድ ግድፈቶች ነበሩ በማለት መረጃውን ለማስተካከል ብትሞክርም ከመጀመሪያው ጀምሮ መረጃ ደብቃለች በማለት ሲከራከሩ የነበሩ ክፍሎች በአሁን ወቅት በቻይና የተወሰደ የቁጥር ማስተካከያ መረጃውን ለመደበቅ ማረጋገጫ ነው በማለት መከራከር ይዘዋል። የዓለም የጤና ድርጅት የወደፊቱ የኮሮና ቫይረስ መስፋፊያ ማዕከል አፍሪካ ሊሆን እንደሚችል ጠቁሞ በሚቀጥሉት 6 ወራት በአፍሪካ ከ10 ሚሊዮን ሰው በላይ በበሽታው ሊያዝ እንደሚችል ግምት ሰጥቷል። የኦህዴድ አጋር የሆነው ባአዴን አዴፓ በፋኖ ታጣቂዎች ላይ እርምጃ እየወሰደ በሚልበት ወቅት በጥቂት ጊዜ ጋብ ብሎ የነበረውና ከስልጣን በተወገዱና ትግራይ በመሸጉ የወያኔ ባለስልጣኖች የሚረዳው የቀማን ታጣቂዎች እንቅስቃሴ በአዲስ መልክ የጀመረ መሆኑ ተሰማ። ሰሞኑን ከመተማ ወደ ጎንደር ተጭኖ ሲጓዝ የነበረ አንድ የጭነት መኪና አሽከርካሪ በታጣቂዎች ታግቶ ከተወሰደ በኋላ ለማስለቀቂያ 300 ሺህ ብር ተጠይቆበታል። ያዚያ 8 ቀን የማዕከላዊ ጎንደር ዞን የጸጥታ ምክር ቤት ባስተራጨው መግለጫ ከዚህ ቀደም ከቀማንት ማንነት ጥያቄ በተያያዘ ህይወት ከጠፋና ንብረት ከወደመ በኋላ የሀገር ሽማግሌዎችን በመያዝ እርቅና ስምምነት መደረጉን አስታውሶ ባሆኑ ወቅት ጥቂት የተደራጁ ቡድኖች ህገወጥ ድርጊቶች እየፈጸሙ ናቸው ብሏል። የታጠቁት ቡድኖች ዜጎችን መግደል፣ የተደራጀ ዘረፋ ማካሄድ፣ የጦር መሳሪያ ማዘዋወርና መሰል ወንጀሎችን እየፈጸሙ መሆናቸውን ገልጾ እነዚህ ወንጀለኞች ላይ መጠነ ሰፊ የሆኑ የተለያዩ እርምጃዎች የሚወሰዱ መሆናቸውን አስታውቋል። የኮሮና ቫይረስ አደጋ ከባድ ችግር በፈጠረበትና ሁሉንም እንቅስቃሴ እንዲቆም በተደረገበት በአዲስ አበባ አስተዳደር ህገወጥ ናቸው በማለት በርካታ ቤቶች እየፈረሱ መሆናቸውና ነዋሪዎች ሜዳ ላይ መውደቃቸው በማህበራዊ ሚዲያና በዜና ተቋሞች ሲዘገቡ መቆየታቸው ይታወሳል። ከፍተኛው ዝግብ ካስነሱት መካከል በ1911 ዓ.ም በአጼ ምኒልክ ዘመነ መንግስት ተሰርቶ የነበረ ሲኒማ ሲታይበት የነበረው በተለምዶ ሰይጣን ቤት ተብሎ የሚጠራው ህንጻ ነው። በአዲስ አበባ ከተማ ያራራ ክፍለ ከተማ አስተዳደር የመሬት ልማት ማኔጅመንት ጽፈት ቤት ሚያዝያ 2 ቀን በአሁን ወቅት ቤቱን በኪራይ ይዘው ላሉ ግለሰቦች በጻፈው ደብዳቤ አካባቢው የመስቀል ስኩዌር እና አረንጓዴ ልማት ፕሮጀክት አካል መሆኑን በመጥቀስ ቤቱ በቅርቡ እንደሚፈርስ ማስጠንቀቁ ተገልጿል። አድማጮቻችን ለዛሬ ያለን ዜና በዚሁ ይተካለላል። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዴሞክራሲ ሬዲዮ መልካሙን ሁሉ እየተመኘሁላችሁ መልእክቴ የሚከተለው ይሆናል። ሁለት ታዋቂ የእግር ኳስ ተጫዋቾች ተቃውሞ ባያሰሙ ኖሮ ያፈጠጠ ዘረኝነት ተደፋፍኖ ሊታለፍ ነበር። ፈረንሳይ አሁን ድረስ የቀድሞ ቅኝ ግዛቶቿን እየበዘበዘች እንደምትገኝ ሁሉም ያውቃል። የቀድሞው የፈረንሳይ ፕሬዝዳንት አፍሪካ ባይኖርልን ኖሮ ደሃ አገር ሆነን እንቀር ነበር ብሎ አምኖልታልም ተብሏል። ታዲያ ፈረንሳይ እስከዛሬ ቅኝ ገዢ መንፈሷ በዘረኝነትም እየተጸባረቀ እንዳለ ብዙዎች ያጋልጣሉ። ሁለት ዶክተሮቿ ባለፈው ሰሞን ለኮሮና በሽታ ክትባት መሞከር ያለብን በአፍሪካ ነው ብለው በይፋ ሲናገሩ አንድም የአፍሪካ መሪ ሲቃወም አለመስማቱ ብቻ ሳይሆን የኮንጎ ብራዛቪል መሪ ይባስ ብሎ አገሬ የሙከራ መድረክ ለመሆን ዝግጁ ናትም ብሏል። ብዙ ጊዜ በአፍሪካ መድኃኒቶች እንደተሞከሩ የሚታወቅ ሲሆን ለኤድስም በሽታ በአፍሪካ ሴተኛ አዳሪዎችን አታለው መድኃኒት እንደሞከሩባቸው ዛሬ ይታወቃል። እስራኤል የወሊድ መቆጣጠሪያ ብላ የሚያመከን ኪኒን ለቤተ እስራኤሎች ስትሰጥ ቢል ጌትስ የተባለው ጸረ ተቆር ሀብታም ደግሞ ለሜንንጃይቲስ ማጅራ ቆልፍ በሽታ ይሆናል በሚል ሽፋን በኬንያም በናይጄሪያም የሚያመከን ኪኒን ለሴቶች መስጠቱ ተጋልጧል። ዛሬም አፍሪካን የሙከራ ሜዳ ሊያደርጉ መነሳታቸው አያስደንቅም። ለቀኝ ገዢዎችና ኢምፔሪያሊስቶች ያጎነበሱ መሪዎች አሁንም ሰፍረውበት እንዳሉ የሚያሳይ ሁኔታ ነው። ቻይናም በአፍሪካውያን ላይ እያደረሰች ያለው በደል በመሪ ተብዮቹ ፈቃድ መሆኑ ይታወቃል። ወያኔ ለቻይና ባለ ፋብሪካዎች ሰራተኛን የመደብደብ መብት ሁሉ ሰጥቶ ላባደሩ እንዳይደራጅና እንዳይቃወም ግን ከልክሎ ነበር። ዘረኞች ዛሬም ለቻይና እንደተጎነበሱ ናቸው። የተበደሩት ገንዘብ ብዛት ድምጽ ነፍጓቸዋል። ፈረንሳይም የጦር መሳሪያ በዱቤ እየሸጠችላቸው ስለሆነ ለመውቀስ አልደፈሩም። ኢትዮጵያውያን በእያሉበት ለፈረንሳይ መንግስት የተቃውሞ ደብዳቤዎችን በማሽጎድጎድ ለዘረኛ እና ዘር የሚያጸዳ አገዛዝ መሳሪያ መሸጥ የኢትዮጵያን ህዝብ እልቂት መጋበዝ ነው፣ በሩዋንዳ ያደረጋችሁትን ስህተት መድገም ነው ብለው ቢያስጠነቅቁና ተቃውሞ ቢያስመዘግቡ መልካም ነው እላለሁ ሲሉ ጽጌረዳ ብርሃነስላሴ ከበርሊን ጀርመን መልእክታቸውን ደምድመዋል። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ሬዲዮ ስርጭት የደብዳቤዎች አምድ መርሃ ግብር። የዚህን ደብዳቤን መልእክት በሁለት ዘርፍ ከፍዬ አቀርባለሁ። አንዱ ወቀሳን ለሚያቆና ለሚታረሙ ሳደርገው፣ አንዱን ደግሞ ጸረ ኢትዮጵያ ቋምን ከጎርምስናቸው እስከ ሽምግልናቸው ክብር መስሏቸው የያዙትን ለመርገምና ለህዝብ ፍርድ ለመስጠት ነው። በመጀመሪያ የኢትዮጵያ ህዝብ ከጭቆና አዙሪት ነጻ መውጣት ያልቻለበት ዋናው ምክንያት የጭቆኞች መፈራረቅ ገሃዳዊ ምክንያት ሲሆን፣ ሌላው ደግሞ በህዝብ ስም በአገር ስም በጎሳ ስም የፖለቲካ አጭበርባሪዎች መበራከት ነው። በኢትዮጵያና በህዝቧ ስም እየማሉ በተደጋጋሚ ከጨቋኝ ቡድኖችና ስርዓቶች ጋር እየተሰለፉ ህዝቡ ለነጻነቱ የሚያደርገውን ትግል የጎዱና ዛሬም ለኢትዮጵያ ህዝብ መቆማቸውን ሲለፈልፉ ወግዱ ብለን ልናስወግዳቸው ሲገባን ከትላንቱ መፋዘዝ መውጣት ተስኖን ስንባክን የሚገርም ብቻ ሳይሆን የሚያሳዝንም ነው። የአገር አንድነት በከንቶች በቱሪናፋዎች እንደማይከበር ሁሉ በከንቶች የግንጠላ ጋኔል በሰፈረባቸው የሀገር አንድነት ሊከፈል ቀርቶ አይናጋም። ግን የስቃይ መከራችንን ገመዱን ያራዝሙብናል። ይህን ለማሳጠር መፍትሄው በእጃችን መሆኑ ተደጋግሞ የተነገረን ቢሆንም ብዙዎቻችን ማሰቢያችንን ፈቅደን መቀመጫችን በማድረጋችን መሆኑን መገንዘብ መረዳት ተስኖናል። ከዚህ ቀደም በሰብአዊ ድርጅትነት የሚጠሩ ሁሉ የኢሃፓ ከፍተኛ አመራር አባላትን እነ አራት አይናው ፈገይ ደብተራውን እና ብቸኛዋ ሴት የነበረችውን አበራሽ በርታን አስመልክተው ያኔ ቀርቶ ዛሬም ቢሆን የተፈጸመውን ግፍ የማይናገሩ ግን ሰብአዊ መብት አስከባሪ መሆናቸውን የሚለፈልፉ ራሳቸው ሰብአዊነት ያላቸው መሆናቸውም ያጠራጥረኛል። በወያኔ ታግተው ደብዛቸው የጠፋውና በትግራይ የጨለማ እስር ቤቶች ስየል የተፈጸመባቸው የኢሃፓ አባላት በህይወት መኖራቸው ወይም መገደላቸው በይፋ ሳይነገር ከ30 ዓመታት በላይ ተቆጠሩ። ሌላው ቢቀር እህት ያላችሁ ከእናት የተወለዳችሁ ያበራሽ በርታ ስቃይ መከራ ሊሰማችሁ በተገባ ነበር። ብዙዎቹ የመብት ተሟጋች የሚባሉት ለይስሙላ እንደተቋቋሙና በአሜሪካ የሚዘወሩ እንደነበር የሚታወቅ ነው። የተቋቋሙት ለሰው ልጆች መብት መከበር ሳይሆን የአሜሪካን ፈቃድ ለመፈጸም መሆኑ ሊገለጥ የሚገባው ነው። ይህን ያነሳሁት የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና ብዙዎቹ ሴቶች የሆኑት በዘረኛው አገዛዝ አመራር ሰጪነት ኦነግ በሚባሉ ጽንፈኛ ድርጅት ታፍነው መዳረሻቸው ከጠፋ ከአራት ወራት በላይ ተቆጥረው ከፍኖተ ዲሞክራሲ በስተቀር የትኛውም ድምጹን ሲያሰማ አልሰማንም። እነኚህ ልጆች የገበሬው ልጆች፣ እነኚህ ልጆች ከጉስቁል ቤተሰብ በመውጣታቸው ድምጽ አልባ ናቸውና ለነሱ ድምጽ ማሰማት በፖለቲካ ቁማር የሚያስበላ በመሆኑ ከጭራቆ ዘረኛ አገዛዝ ፍርፋሪ ስለሚያሳጣ ነው። ዛሬም የሰለጠነ ፖለቲካ አራማጅ መሆናቸውን የሚለፈልፉ እነ ብርሃኑ ነጋ፣ በየነ ጴጥሮስ፣ እነ የፖለቲካ ቁማር ተጫዋቾች፣ ኢንጂነሮቹና ዶክተሮቹ ይህን ለ29 ዓመታት ህዝብን እያረደ በአባቶቻችን፣ በእናቶቻችን፣ በወንድሞቻችን፣ በእህቶቻችን ደም የተነከረን አረመኔ አገዛዝ ተለወጠ ብለው እግር ላይ ከመደፋት አልፈው ቁንጮውን አረመኔ ባስነጠሰ ቁጥር ንፍጡን ጠራጊዎች ሆነዋል። እንዲህ የሚሉናል ወትሮ በኢሃፓ የለመዱት ስም የማጥፋት ዘመቻን ዛሬ በአማራና አሁን በአማርኛ በፈታው ህዝብ እንግልትና ስቃይ በመጀመሪያ ኢሃፓ ጥይት ተኩሶ ደርግን ፋሽስት አደረገው እያሉ እንዳሉት ሁሉ ማን አማራ ሆኖ አላችሁ እያሉ ማቀርሸት መጀመራቸውን ሰምቻለሁ። በትግል ስም የህዝባዊ ትግል ማጅራት መቺዎችን መርገም መኮነን ብቻ ሳይሆን ጠላቶቻችን ናቸውና ከዘረኛው አገዛዝ ጋር ደባልቀን ልንወቃቸው ይገባል። በአማራ ስም የሚነግዱና አንዳንዱ የህወሓት ተላላኪዎች፣ ሌሎቹ ደግሞ የዘረኛ የኦሮሞ አገዛዝ ጋሻ ጃግሬዎች መሆናቸውን እያጋለጥ ልንወቃቸው ይገባል። የፊት ለፊቱን ጠላት ለመምታት የበግ ለምድ የለበሱ ተኩላዎችን እያደን የግብራቸውን ዋጋ መስጠት የግድልናል። ይህ ዘረኛ አገዛዝ በዚህ የወረርሽኝ በሽታ ሰበብ የግፍ የጽንፈኛ ገዛቱን ለመቀጠል እንዲችል የባጥ የቆጥ ሲነገር እየሰማን ነው። ሊታወቅ የሚገባው ይህ የወረርሽኝ በሽታ በሙስና በበከተ በህዝብ ደም በሰከረ ያገርን አንድነት ባናጋ ጨቋኝ ስርዓት ይባባስ እንደሆን እንጂ በሽታውን የማስወገድ ብቃቱ የለውም። ጀርመኖች ለጣሊያን እርዳታ ላለመስጠት ሰበብ ያደረጉት የሚሰጠው ገንዘብ ለማፊያዎች እንደማጉረስ ነው እንዳሉት ነው። እናንት በአውሮፓና በአሜሪካ የምትኖሩ ኢትዮጵያውያን ወገኖቼ ስንትና ስንት ጊዜ አገራችሁን እና ወገናችሁን ትበድላላችሁ የሚል ጥያቄን ራሳችሁን ጠይቁት እስቲ። በዓለም ታሪክ አምባገነን ጨቋኝ ስርዓት እየገደለ ለሚገዛው ህዝብ እንዴት ርህሩህ ይሆናል ብላችሁ ይሆን ገንዘባችሁን በኮሮና ስም ሊበሏችሁ መሆኑን መረዳት አቃታችሁ ብዬም መጠየቅ እፈልጋለሁ። አገርና ወገንን ለመርዳት ከልብ ከተፈለገ መንገድ አይጠፋም። ሩክሳኔት በመንጫና በቆንጮራ እየታረዱ የተገደሉት ወገኖቻችን ደም እየጮኸ ለገዳዩ ቡድን ገንዘብ መላክ የኮሮና ቫይረስን እንዲሸምትበትና በአውሮፕላን እንዲያከፈክፍብን ካልሆነ በስተቀር ሌላ ምንም ሊሆን አይችልም። ልብ የፖለቲካ ልብ መግዛት የግድ ይላል። ያኔ ወያኔ በህዝብ ስም ገንዘባችሁን እንደዘረፋችሁ ሁሉ ዛሬም አኖሌ ላይ የጡት ሐውልት ያቋመ ወጣጤ ገንዘብ አዋጡ ሲላችሁ ለምን አትባንኑ? ለምን አትነቁም? ገንዘባችሁን ለጣላታችሁ ሰጣችሁ በመታደርሱብን መከራ ቢያንስ በታሪክ ተጠያቂ መሆናችሁን አስታውሱ። እስቲ ልብ በሉ። ወረርሽኝ አገርን እያመሰ ባለበት ዘረኛው አገዛዝ በጎንደር ባርበኛ ወጣቶች መቋቋም የሚነገርለት ፋኖ የተሰኘውን ኃይል ለማሽመድመድ ጦርነት እያካሄደ ጎንደር ወልዲያና ላሊበላ በሁለት ቀሳፊዎች መወረራቸውን ልብ ልንለው ይገባናል። ዘረኛው አገዛዝ የፋኖ አደረጃጀት ህገወጥ ነው የሚል ሰሞኑን አንድ መግለጫ ያገዛዙ መገናኛዎች ተቀባብለው ሲያናፍሱት ነበር። በመጀመሪያ በማንግ ሁለተኛ አገዛዙ ራሱ ህገወጥ አገዛዝ በህዝብ ያልተመረጠ በምርጫ ማጭበርበር ስልጣን ላይ የተጎለተ መሆኑ እንኳን አዋቂ ህፃኑም ያውቀዋል። የተከፈተው ጦርነት በፋኖ ስም አማራን ሰጥ ለጥ ለማድረግ በመሆኑ እርዳታ መስጠት ኢትዮጵያ ብለው ከዘረኛው አገዛዝ ጋር ግንባር ለግንባር ገጥመው ደማቸውን እያፈሰሱ ላሉት ፋኖች ሊሆን ይገባዋል። እነ ደመቀና ገዱ የተባሉ ተኩላዎች በወያኔ ትዕዛዝ የሀገር መሬት ቆርሰው ለሱዳን ሲሰጡ ድንበር ጥሶ የገባውን የሱዳን ጦር ተፋልመው ልኩን ያሳዩት ዛሬ ፋኖ የተባሉት አገር ወዳዶች መሆናቸውን አስታውሱና አገርን ካላችሁ ወገንን ካላችሁ የፋኖ አርበኞችን ደግፉና ሀገራችንን ከዘረኛ አገዛዝ ላንዴም ለሁሌም ነጻናውጣ። በተጨማሪም እንርዳ ካላችሁ የኢትዮጵያ ህዝብ አንደበት የሆነውን ትክክለኛውንና ወለም ዘለም የሌለበትን የኢትዮጵያ አንድነት ለማስከበር ልንሄድበት የሚገባንን አቅጣጫ እያሳየን የሚገኘውን ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽን እርዱ። ከልባችሁ በሽታን ወረርሽኝን ዘረኝነትን ለማጥፋት የምትሹ የህዝባዊ ትግሉን ጎራ ተቀላቀሉ። ኮሮና በዘረኛ ኮሮና በደም ጠጪ ኮሮና አይጠፋምና ገንዘባችሁን እየሰጣችሁ አታስገድሉን። ከዘረኛው አገዛዝ መርዝ እንጂ መድኃኒት አይገኝም። ከዘረኛው አገዛዝ ጠኔ እንጂ ዳቦ አይገኝምና ከዘረኛው አገዛዝ ተባይ እንጂ ተባይ ማጥፊያ አይገኝም። ለማጠቃለል እናንት በአውሮፓና አሜሪካ ያላችሁ ወገኖቻችን ይህ ወረርሽኝ የሚያስከትለውን የጎንዮሽ ጉዳት አስተውሉና የልብ ህሙማን ህፃናትን የኩላሊት ህሙማንን በተለያዩ የካንሰር በሽታዎች የሚሰቃዩትን ወዘተ ተመልከቱና እነዚህን በቀጥታ እርዷቸው። አገራችንን ቀስፎ የያዛትን ዘረኛ ነቀርሳን ከነሰንኮፉ መንግለን ለመጣል እየተደራጀን እንታገል። ነቀርሳ ነቀርሳን አያስወግድምና ድንበር ጥሶ የመጣውን ኮሮና የተባለውን ወረርሽኝ እና ዘረኛውን አገዛዝ በአንድነት ቆመን እናስወግድ። ተባብረን ከቆምን የሚነቀንቀን አይኖርምና አንድነታችንን አጽንተን እንታገል እናቸንፋለን። ታዬ ቶላ ከጎላ ሚካኤል አዲስ Thank you. ተከታዩን ደብዳቤ ይላኩልን ዘላለም ጎሹ ከደብረ ማርቆስ ናቸው። ለፍኖተ ዲሞክራሲ የኢትዮጵያን ትነት ድምጽ የሬዲዮ ፕሮግራም አዘጋጆች አድማጮች የከበረ ሰላምታዬ በእያላችሁበት ይድረሳችሁ ሁላለሁ። የእሬትን መራራነት የሚያቀው የቀመሰ እንጂ ያልቀመሰ ሊሆን እንደማይችል ያባባሉ ባለቤቶች በውድ የተረዱት እውነት ነው። በኢትዮጵያ ለ29 ዓመታት ዘረኞችና ጠባቦች እየተፈራረቁ የፈጸሟቸውን ጭፍጨፋዎች፣ ዝርፊያ፣ ጸረ ኢትዮጵያና ጸረ ሕዝብ ተግባሮቻቸው መናገርም መመስከርም መጻፍም የሚችለው በጋለው የዘረኝነት ምጣድ ላይ የተጠበሰና እየተጠበሰ ያለው ሕዝብ ብቻ ነው። ለነሱ የገነት ምድር የሆነችው ኢትዮጵያ ለዜጎቿ የሲኦል መሬት እንደሆነች አይረዱም። ለነሱ የጥጋብ ብስናት ማክሻ የሆነች ለሌሎችም እንደዚያው ይመስላቸዋል። የነሱ የተቀናጣ ህይወት ለሌላው ኢትዮጵያዊም የፈነጠቀለት ይመስላቸዋል። ለነሱ እየፈረሰች ያለች ሀገር የተገነባች ይመስላቸዋል። እነዚህን ውሸቶች ሁሉ ባውንታዊ ጎኖቻቸው እያስመሰሉ ከመውራት አባዚያቸው አልተላቀቁም። ቢያውቁትም ሲናገሩት አይፈልጉም። የሰሞኑን የመቀሌዎቹን ስብሃትንና ስዩምን መቀባጀር ይመለከቷል። በእኛ ዘመን አለ ስብሃት በኢትዮጵያ ታሪክም ሆነ በሌላው ዓለም ያልታየ እድገትና ልማት አስመዝግበናል ሲል ወሻከተ። ከተተረተሩ አይቀር መቀደል ይሏል የዚህ አይነቱ ትልቁ ሸት ነው። የጉዲፈቻ ልጃቸው የሆነ ኮሎኔልም ከነሱ በቀደው መሰረት ሁለተኛ የስልጣን ዘመኑን ሂደት መሰረት በማድረግ እንደ ጣቃ ሲቀደድ መስማት ምንኛ ያሳፍራል። ውሸሳም ሰው አንቱ ሳይባል ይሞታል እንዲሉ የዛሬ 2 ዓመት ያወደሱት ሙሴ ብለው ያቋላመጡት ሳይቀሩ አፍረውበታል። ዛሬ በ2010 በውሸት የተቸረው ነብይነቱ ሳይሆን ጲላጦስነቱ አግጦ ወጥቷል። ለውጥ አምጪ ሳይሆን ለውጥ ቀልባሽነቱ ፀሐይ የሞቀው እውነት ሆኗል። ሰላም ፈላጊ ሳይሆን ሰላም አደፍራሽነቱ በተግባር ታይቷል። እነዚህ ቡድኖች የሰውነት ባህሪ ያልተፈጠረባቸው አውሬዎች መሆናቸውን አገርና ወገናቸውን የከዱ መሆናቸውን ዛሬ ከጎንደር ህዝብ የበለጠ ምስክርነቱን ሊሰጥ የሚችል የለም። የርቆቹን ትተን የሰሞኑን እኩይ ተግባሮቻቸውን ብንመለከት የሱዳን ጦር ካለምንም ከልካይ ድንበር ተሻግሮ በኢትዮጵያ መሬት ላይ ሲሰፍ ትንፍሽም አላሉ። የመለስን ክህደት ነው የደገመው። መለስ አብይ አብይ መለስ ታናሽና ታላቅ ወንድማማቾች መሆናቸው ተግባራቸው አረጋግጦልናል። ሌላው የሰሞኑ አሳፋሪ ተግባራቸውን እንመልከት። ባለማችን ላይ የተስፋፋ በመጣው ህይወት ቀጣፊ በሆነው የኮሮና ቫይረስ በሽታ እየተጨነቀና ፈጣሪውን እየለመነ ባለበት ወቅት ላይ ጦሩን ከከሚሴ ወደ አፋር ክልል አዝምቶ ፍጅት ፈጽሟል። ንብረት አውድሟል። ከከሚሴ ወረራ ማግስት በጎንደር መካናይዝድ ጦሩን አስገብቶ በፋኖ ወጣቶች ላይ ዘመቻውን ከፍቷል። ነውር ተግባር ይሏል ይህ ነው። እውን በዚህ የጭንቅ ወቅት ላይ በኢትዮጵያ ህዝብ ላይ ጦር ያዘምቱበታልን? እውን የዚህ አይነቱ ተግባር የሰውነት መገለጫ ነውን? ኢትዮጵያዊ ባህልስ ነው ወይ ብለን ብንጠይቅ መልሱ በፍጹም የሚል ነው። አንድ ኢትዮጵያዊ ባህል ይሆነና ከዚህ አይነት የተያዘ የተለመደ ባህልን ማንሳቱ ይጠቅማል። በአገራችን በሰዎች መካከል ግጭት ወይም ጸብ ይፈጠራል። አብዛኛዎቹ ግጭቶች በሽምግልና ይፈታሉ። የተወሰኑ የሚባሉ ግጭቶች በሽማግሌም በሃይማኖት አባቶችም በሚሞከር የሽምግልና ሂደት መስማማት ያልቻሉ ባላጋራዎች ነፍስ በመጠፋፋት ብቻ እንለያይ ብለው ከውሳኔ ይደርሳሉ። ከሌላስ ባንዱ ቀን በደም ከሚፈላለጉት ባላጋራዎች ለአንዱ በለስ ይቀናዋል። ጥቅጥቅ ባለ ጫካ ውስጥ አይነ ምድሩን ሲጸዳዳ ያገኘዋል። ቀን ሰጠኝ ሁኔታው ተመቻችቶልኛል ብሎ ከዚያ ቦታ ላይ አይገድለውም። ተገደለውም ነውረኛ ያስብለዋል። ዝናውንም ያጎድፍበታል። ይሄ ቀን የሰጠው ባላጋራውን ከተቀመጠበት ቦታ ላይ ተነስተህ ልብስህን በወግ ለብሰህ ትንሽ ፈቀቅ ብለህ በማዕረግ እንድትሞት ፈቅጄልሃለሁ ብሎ ከነ ማዕረጉ እንዲገለው ባህሉ ግድ ይለዋል። ሌላም አለ። አንድ ሰው መሪር ሐዘን ወድቆበት በሐዘኑ ምክንያት ህሊናውን በሳተበት ወቅት በሐዘኑ ላይ መግደልም ነውረኛ ግድያ ያስብለዋል። አዲሶቹ ሹሞች ዛሬ እየፈጸሙት ያለው የጭካኔ ተግባር ኢትዮጵያዊ ባህልን የማያውቅ ነው። የኢትዮጵያን ህዝብ በዘመኑ የኮሮና ቫይረስ በጭንቅ ማዕበል እየተናጠ ባለበት ወቅት ጦሩን እያዘመተ ወገንን መፍጀት ነውረኛ ተግባር ነው። በነገራችን ላይ ከደምቢዶሎ ጃልመሮ ጋር በኮሮና ቫይረስ ወረርሽኝ ሳቢያ የተኩስ አቁም ስምምነት ማድረጋቸውን በነቀምት ነዋሪ የሆነ ጓደኛዬ በስልክ አረጋግጦልኛል። ዘረኝነታቸውንና አብሮነታቸውን የሚያረጋግጥ ተግባራቸው ነው። በአፋርና አማራ ህዝብ ላይ በጭንቀቱ ላይ ጦር ያዘምቱበታል፣ ይገልብታል፣ ያስሩታል። ይህ የኮሎኔሉና አጋሮቹ ተግባር መለስ ዜናዊ በ1997 ዓ.ም የደሃ ኢትዮጵያውያን ልጆችን በየጎዳናውና አደባባይ ሲያስገድሉሎ በመሽት የልጁን የ12ኛ ክፍል ምርቃት ምክንያት አድርጎ በሸራተን ከደገሰውና ካስጨፈረው ተግባር በምን ይለያል ቢባል ምንም ልዩነት የለውም ተገቢው መልስ ነው። ውድ ፍኖቶች ዘረኞችና ጠባቦች የስልጣን ዘመናቸው ይመቻችላቸው ዘንድ ባፋቸው ይሰብኩናል ይምሉልናል፣ በተግባር ግን በዘር በቋንቋ በሃይማኖት ይከፋፍሉናል። የጥላቻቸውን መርዝ ይረጩብናል። የተበታተነና የተከፋፈለ ህዝብ የራሱን መብትም ሆነ ያገሩን ህልውና ማስጠበቅ አይቻለውም። የዚህን እውነትነት በ29 ዓመታት የጨለማ ዘመናችን ከሚገባው በላይ አስተምሮናል። አገዛዞቹ በብሔር በቋንቋ በሃይማኖት እየከፋፈሉ በተናጠል እንደባብ ራሳችንን ቀጥቅጠውናል። የሰሞኑ የአፋር የጎንደር ላስታው ጥቃት በእነሱ ላይ ብቻ የተቃጣ ሳይሆን በሁሉም ኢትዮጵያዊ ላይ መሆኑን መረዳት ይገባናል። የጋምቤላው፣ የሶማሌው፣ የወላይታው፣ የአማራው፣ ትግሬው፣ የኦሮሞው ወዘተ ጥቃት ሁሉ የሁላችን ኢትዮጵያውያን ጥቃት እንጂ የተናጠል ሊሆን አይችልም የሚለውን አስተሳሰብ ማሳደግና ማዳበር የሁላችንንም ህልውና ማስጠበቂያ መብት ማስከበሪያ ዋስትናችን ነው። መከፋፈል፣ መሰነጣጠቅና በየጎጥ ጓዳው መደበቅ ይብቃ። አዋጭ የትግራችን ጎዳና ይሁን። ከተባበር ያለ ጥርጥር ጠላቶቻችንን እናቸንፋቸዋለን ሲሉ ዘላለም ኮሹ ከደብረ ማርቆስ ደብዳቤያቸውን አጠናቀዋል። ተከታዩን መጻታዊ ደብዳቤ ላኩልን ማአለ መኮንን ናቸው። የተወለድኩት እንደ አውሮፓ አቆጣጠር በ1976 ዓመተ ምህረት ተአምር የምትባል ከተማ ላይ ነው። ከእናቴ ማህፀን እንደወጣው አንድ ቀን ንጉስ እንደምሆን አውቀው ነበር። ከአሻንጉሊት በፊት መጫወት የጀመርኩት በኮምፒውተር ነበር። እንደማናቸውም ንጉስ የምገዛውን ምድር በግራና በቀኝ መዳሰስ የጀመርኩት በዚሁ በልጅነት እድሜ ነበር። በዚህ ዓለም ላይ የመጣሁት በልዩ መልእክተኝነት ነውና ይህንንም ግዴታዬን በተግባር ለማዋል ለረጅም ጊዜ መኖር ነበረብኝና ሞት የሚባል ነገር ያስፈራኝ ስለነበር ገና ከልጅነቴ በአካባቢዬ ያሉትን የተፈጥሮና ሰው ሰራሽ በሽታዎችን ማጥናትና መመራመር ጀምሬ ነበር። የመጀመሪያው ፍላጎቴ በወላጅ አባቴ ቤተሰቦች በኩል ሲወርድ ሲወረድ የመጣውን በሽታ ከማከም ይልቅ በሽታው ተባስቶ ራሱንና ሌሎችንም አሻሽሎ እንዲቀጥል ማድረጉ ጥሩ መፍትሄ እንደሆነ ተረዳው። ይህንንም ከአባቴ የወረስኩት በሽታን ከሌሎች ጋር ለማዛመድ ለነበረኝ ጥረትና ፍላጎት ከሌሎቹ የበሽታ ፈጣሪዎች ጋር መደመር ነበረብኝ። ለዚህም አንድ የተስቦ በሽታ ፈጣሪ ባስተማሪነት አግኝቼ ትምህርቴን ለመከታተል በሱ የበሽታ ኮሌጅ ውስጥ ተመዘገብኩ። በተቋሙ ከነበሩት የበሽታ ጠበብት ጋር ተደመርኩ። በዚህ የትምህርት ዘመን ብዙ የህመም አፈጣጠሮችን እንዳጠናና በሥራ ላይ ለማዋሉም እድልና ቀም እንዲኖረኝ አበቃኝን መምህር ዛሬ በህይወት ባይኖርም ወደኋላ መለስ ብዬ ላመሰግነው ወዳለሁ። የእሱ ተማሪም ሆኜ እሱና የአባቴ ዘመዶች የፈጠሩትን በሽታዎችን መንከባከብ ከህክምና ማገድ ብቻ ሳይሆን ሌሎችንም ለመፍጠር የራሴን ትብብር አድርጌያለሁ። ከልጅነት እድሜ ጀምሮ የነኝህን እና የመጪዎችን በሽታዎች እሳት ለኳሽና እሳት አደጋ አጥፊ አንድ ቀን እኔ እንደምሆን ለእናቴና ለጓደኞቼ ስነግራቸው አብዛኛዎቹ ሊያምኑኝ አይፈልጉም ነበር። እንደ ጉራ መመጻደቅ አድርገው ነበር ይቆጥሩት የነበረው። ያልገባቸው ግን በሽታን ለመደመርና ለማባዛት ምን ያህል ቀላል እንደሆነ የተረዱልኝ አይመስለኝም። በሽታዎችን ለማጥፋት የመጀመሪያው ጥናት መደረግ ያለበት ህመሞቹን በሙሉ በአንድ ላይ መደመር ነው ያለብን ብዬ ስነግራቸው አብዛኛዎቹ ይሳለቁብኛል፣ ሌሎቹ ደግሞ ያደንቁኛል። እኔ ግን ለሀገሬ ብቻ ሳይሆን ለዓለምም ይጠቅማል የምለው ሂፖክራተስ ከሚባለው የዛሬ 2400 ዓመት አካባቢ ከነበረው የግሪኩ ዶክተርና ፈላስፋ በኋላ ተገኘ ከሚባለው የህክምና ርዕዮተ ዓለም አንድና ታሪካዊ መሆኑን እንደዘነጉት አድርጌ ነው መቆጥረው። አገሬ ላይ ከ80 በላይ በግምት የተቆጠሩ የበሽታ አይነቶች አሉ። ከነኚህ መካከል ኦማሪያ በላቲን ስሙ ኦማሪየስ ኪሩስ የሚባለው በዶክተር ሆሪያጅና በፕሮፌሰር ኒጉዱሲና የተፈጠረው እና የተገኘው በሽታና ከሱ በፊት ደግሞ በታዋቂው የበሽታ ፍጥረትና መስፋፋት ስፔሻሊስት ፕሮፌሰር መልሲዩስ ወዚኑስ የተፈጠረው ዋያኒዩስ ቲግሩስ በሽታዎችን ማንሳት ግድ ይላል። ለኔም የመርምር ጥናት ኢንስቲትዩት በመነሻነት ያገለገሉኝ እነዚህ ሁለት በሽታዎች ናቸው። እነኚህ በሽታዎች ባይኖሩ ደግሞ ሌሎችን መፍጠር ቀላል አልነበረም። እኔም ከፈጣሪና ከሰው ያገኘሁትን ትምህርት ተከትዬ የሚቀጥሉበትንና የሚዳብሩበትን መንገድ ማመቻቸት ታሪካዊ ግዴታዬ መሆኑን ተረድቼ ስመራመር ከቆየሁ በኋላ ፎርሙላውን በማግኘቴ ለህዝቤ ለማካፈል ወሰንኩ። ይህም ፎርሙላ በጣም ቀላልና የማያዳግት ነው። ከላይ የጠቀስኳቸውን ሁለት ዋነኛ በሽታዎችን ወስጄ ይህን የመደመር ፎርሙላ አገኘሁ። ከአራቱ የሂሳብ ምልክቶች አንዱና ከባዱ መደመር መሆኑን ባውቀውም በአጠቃቀም ግን በጣም ቀላሉ ምሱ ነው። ለአንድ በሽታ መፍትሄውን ለማግኘት ከሌላ በሽታ ጋር መቀላቀሉ መድኃኒት እንደሚያመጣ ከኔ በፊት የነበሩት ጠበብት በሙሉ እንዴት እንዳልተረዱት ሳስበው የራሴን ስራ አደነኩት። ኮሌራና ወባን ስንደባልቅ ለምሳሌ ካንሰር መፍጠር እንደምንችል፣ እርዛትን ከረሃብ ጋር ብትቀላቀሉት አስገራሚ የነፋስ ምት በሽታና ድህነትን ደግሞ ለጥሩ የሊሞዚን ጉዞና ለቪላ መቃብር ያደርሳል። ልብ ድካምና ጨጓራን ብንደምር ስኳር በሽታን መፍጠር እንደምንችል እንዴት እንዳልተረዱት ሳስበው በጣም ይገርመኛል። መደመር ማለት ይህ ነው። ለበሽታው መፍትሄ ካስፈለገ የተለያዩ የህክምና መድኃኒቶችን ማምረት ይቻላል። የግሪኩ ፈላስፋ አናክሳጎር እንዳለው የሚወለድ የሚፈጠር አዲስ ነገር የለም፣ የሚጠፋም ነገር የለም። ያሉት ነገሮች ሲደመሩ ማንነታቸውን ይቀያይራሉ እንጂ። ማንኛውንም ነገር መደመርና መቀላቀል ይቻላል። ለምሳሌ የቱሃን መርዝን ከወባ ማጥፊያው ዲዲቲ ጋር ብንቀላቀላቸው ዛሬ አገራችንን እያስቸገረና እያሰጋ ያለውን ያንበጣ ወረርሽኝ ማቆምና ማጥፋት ይቻላል። ሳሙናን ከበረኪና ጋር ብንቀላቀል ተባይና ቅማልን ማጥፋትም ይቻላል። መደመርን መፍራት አይኖርብንም። ለምሳሌ የወንድና የሴት መጸዳጃ ቤት ብሎ ከመለየት ሁለቱን አንድ ክፍል ውስጥ ብንደምራቸው አንድ ባዶ ቦታ አተረፍን ማለት ነው። ይህንንም ቦታ ለሌላ ግልጋሎት ልንጠቀምበት እንችላለን። በአስተሳሰባቸው የተለያዩ ሁለት ሰዎችን ደምሯቸውና አንድ አድርጓቸው እንጂ የእያንዳንዱን ሐሳብና ይዘት መልእክት አትመርምሩ። መጥፎና ጥሩ አመለካከትን መደመር ግድ ይላል። አንድን በሽታ ለማሳደግና ለማስፋፋት የሚቻለው ሌሎችን የሂሳብ ምልክቶች ወደ ጎን ስንተው ብቻ ነው። በሽታውን ከበሽታ ጋር መደመር እንዳለ ሁሉ መድኃኒቱንም እንደዚያው ማድረግ ይኖርብናል ብያምናለሁ። በልዩነትና በተናጠል የምናገኘው ውጤት አጥጋቢና ተገቢ እንዳልሆነ አምንበታለሁና የኔ ራዕይ በጣም አርቆ ከማየትና ከማገናዘብ በላይ የተመሰረተ ነውና ከሁሉም በሽታዎች ተላቀን አንድ ቀን ምንም በሽታ የሌለባት ዓለም ላይ መኖር ከፈለግን ሁሉንም መደማመር ስንችል ብቻ ነው። የቀኝ አውራ ጣትን ከግራ፣ ጎመን ወጥን ከገንፎ፣ ቀሚሱን ከሱሪ፣ ፍቅሩን ከጥላቻ ጋር ወዘተ እንደምረውና እንሞክረው። ውጤቱ አርኪ እንደሚሆን በእርግጥ ታዩታላችሁ። እመኑኝ፣ እኔ ከሰማይ የተላኩ ገና ተህፃንነቴ ለነክስ እንደመጣው የተነገረኝ ነብይ ብቻ ሳልሆን መልአክም ነኝና እባካችሁ ሐሳቤን አሜን ብላችሁ ተቀበሉልኝ ሲሉ መአለ መኮንን ምጻታቸውን አጠናቀዋል። የዚያ ትውልድ ታሪኩ በትክክሉ መከተብ አለበት በሚል መንደርደሪያ ደብዳቤያቸውን ያደረሱን አሸናፊ በቀለ ከካዛንቺስ ናቸው። ውድ ፍኖቶች እንዲሁም የፕሮግራሙ ተከታታዮች የዘተውለት እድሜው መቼ እንደሚጀምር እርግጠኛ ባልሆንም እንደ አገራችን ዘመን አቆጣጠር ከ1960ዎቹ የሚጀምር ይመስለኛል። በዚያ ተውለት ውስጥ ከንጉሱ አገዛዝ በመጀመር ተማሪውን፣ መምራኑን፣ ሰራተኛውን፣ ታክሲነጂውን፣ ሴትኛ ዳሪውን፣ ገበሬውን፣ ወታደሩን ወዘተ ሁሉን ያካትታል። ሆኖም ግን የዚያ ተውልድ ግዙፍ መስሪ ይዘው የሚወጡት ኢሃፓ፣ ደርግ፣ ወያኔ፣ ኦነግ፣ ሻቢያ ወዘተ ናቸው። መኢሶን፣ ማሌሪድ፣ ሰደድ፣ ኢሰፓ ወዘተ በኔ ግምት በደርግ ስር ይጠቃለላሉ። እንዲሁም ሰራተኛው፣ መምህሩ፣ ተማሪው፣ ገበሬው፣ ታክሲነጂውና የማይናቆጠር የነበረው ጭቁን ወታደር በአብዛኛው በኢሃፓ ስር ይጠቃለላሉ። በዚያ ተውልድ ብዙ ሊተረኩ የሚገባቸው ጥሩና መጥፎ ድርጊቶች ተፈጽመዋል። የዚያ ተውልድ የፊውዳሉን ንጉሳዊ አገዛዝ ዳግም እንዳይመለስ ከስሩ ነቃቅሎ አጥፍቶታል። ይህ መላውን የኢትዮጵያ ሕዝብ ሙሉ በሙሉ ከፊውዳሉ ሥርዓት ብዝበዛ ነጻ ያወጣው መልካም ሥራ ነበር። የሕዝቡን ድል ለመምራት ለጋ ድርጅት ቢሆንም ኢሃፓ መታወጁ ሌላ ጥሩ ሁኔታን ፈጥሮም ነበር። ሕዝባዊ መንግሥት እንዳይፈጠር ደርጉ ደንቃራ ሆኖ የመንግሥትን ሥልጣን በጉልበቱ ተቀለለ። ይህ ደግሞ እስከ ዛሬ የዘለቀ ስህተትን በስህተት ላይ የሚቀፈቅፍ የታሪክ አጣብቂኝ የፈጠረ መጥፎ ድርጊት ነው። ደርግ በተደናገሩ የመኢሶን ካድሬዎች ድንግርግሩ የወጣ ኢትዮጵያ ትቅደም ሶሻሊዝምን በማወጅ የጥፋት ቁጥሩን አበራከተ። ታጋዩ አታጋዩ ኢሃፓ የመኢሶንና የደርግን የቅዠት ፖለቲካ በማጋለጥ ሕዝቡ በፖለቲካ ይበልጥ አደራጀው። መልካም የኢሃፓ ሥራ ነበር። ደርግና መኢሶን ትውልድን በሚያጠፋ መልኩ በኢሃፓና በሕዝቡ ደም እጃቸው ጨቀየ። ከመጥፎ ሥራቸው እጅግ የከፋው ይህ ዘግናኝ ድርጊታቸው ነበር። ደርግና መኢሶን በራሳቸው የውስጥ ሽኩቻ ተጣሉና ደርግ ሳያመነታ መኢሶኖቹን በላቸው። መኢሶን ወደቀ። ደርግም ሕዝባዊ ድጋፍ በማጣቱ መሪው ኮሎኔል ኮብልሎ ከአገር ሸሸና ለተራበና ለተጠማ ትኩስ ዘረኛ አምባገነን ለሆነውና ወያኔ በመባል ለሚታወቀው የስልጣን መንገዱን አመቻችቶ ለቀቀለት። ወያኔም ወዲያውኑ ኢትዮጵያዊነትን አሳንሶ ግን ብሔረተኝነትን አሳብጦ ሕዝቡን በራሱ ምስል በየጎጡና በየቋንቋው ከፋፍሎ የየራሱን አጥር እንዲከልል መሰሪ የሆነ ዓላማውን ለ27 ዓመታት ተግቶ ሰራበትና ዛሬ የተከሰተውን አስከፊ ድራማ ፈጠረ። ወያኔም በተራው ተወለገና ግን ሙሉ በሙሉ ሳይወድም በአዲስ ገብጋባና ባለተራ ዘረኛ አገዛዝ የመሪነት ሚናውን ለጊዜው ለቀቀ። የሆነ ሁሉ ሆነና ለዛሬው የአገሪቷ ውድቀት ተጠያቂው የዚያ ትውልድ ነው ከሚል አሳሳች አደናጋሪና መሰሪ ድምዳሜ ላይ ተደረሰና በጉልበቱ በሕዝብ ጫንቃ ላይ ቁጥጥ ብሎ አገሪቷን መቀመቅ የከተታት ደርግና አፍቃሪዎቹ መረገም ሲገንባቸው ድምዳሜው ኢሃፓንም ለነሱ ጥፋት አጃቢ እንዲሆን ልፈፋቸውን አፋፋሙት። ኢሃፓ ከሕዝቡ ጋር ሆኖ እነዚህን መናጢዎች በመዋጋት አገርን ለማዳን የታገለ ጀግና ድርጅት እንጂ ዛሬ ለምናየው አገራዊ ትርምስ በምንም መስፈርት ሊጠየቅ አይገባውም። የዚያ ትውልድ በድፍኑ እንዳለ አሁን ለምናየው አስከፊ ሁኔታ ተጠያቂ ሳይሆን መባል ያለበት ከዚያ ትውልድ ውስጥ ደርግና አፍቃሪዎቹ ለዛሬው ውድቀት ተጠያቂ ናቸው ተብሎ መታረም አለበት። ፋሽስቱ ደርግና ቡችሎቹ መንግስት ሆነው ኢትዮጵያ ትቅደም ሶሻሊዝም የተባለውን ጉግማንጉግ ፖሊሲ አውጆ ተግባራዊ ያደረገ በዚያን ወቅት ኢሃፓ በመርሃ ግብሩ ላይ ያሰፈረው መመሪያው ሶሻሊዝም የነበረ ቢሆንም መመሪያው መንግስት አላደረገውም። ባልሰራውና ባልዋለበት ጉዳይ እንዴት ኢሃፓ ተጠያቂ ይሆናል? የዚያ ትውልድ በሚገባ መተንተን አለበት። ከያ ትውልድ ውስጥ ኢሃፓ ብቻ ለህዝባዊ መንግስትና ለዴሞክራሲ ያለ ገደብ እንደታገለ በግልጽ መነገር አለበት። ያንን ትውልድ በጅምላው የሚያክቸለችሉ ደርጎችና አፍቃሪዎቹ ናቸው። አባባሉን የሚደግሙ ይህን ውሸት እየተጋቱ ያደጉም የዚህ ዘመን ወጣቶች መኖራቸውም የሚጠበቅ ቢሆንም እውነተኛውን ታሪክ በማስተማር ወጣቶቹን ማስተካከል ይቻላል። መቼም ድፍን ትውልድን ጥፋተኛ ማድረግ በራሱ ስህተት ነው። ምክንያቱም ትውልድ በጅምላ ትክክል ወይም ስህተት ነው አይባልምና። ደርግና መይሶኖች ያገር ጥፋት እናቶች መሆናቸውን ራሳቸውም አይስቱትም። ያባና ሰፊው የኢትዮጵያ ህዝብ አመሮ እንደታገላቸው ሳይነገራቸው ያውቁታል። የዚያ ትውልድ ጥፋተኛ ነበር ሲሉ የህዝብና ያገር አለኝታ የሆነውን ያባን ጨምረው ለመደፍጠጥ አልመው ነው። ያሁኑ ትውልድ ደግሞ የዚያ ትውልድ ማን ነው ብሎ መጠየቁ አይቀርም። የተነገረውና የተማረው ያባ ደርግ መይሶን ተብሎ ስለሆነ ሁሉንም አጥፊ አድርጎ ነው የሚወስደው። አቆን ያባና ሀቀኛ የታሪክ መዝጋቢዎች ሳይታክቱ ማስተማር አለባቸው። ወድ ፍኖታዎች ገንዘብ የማይሰራው የለምና በገንዘብ የተደለሉ ከራሱ ያባ ያፈነገጡ የዘመኑ አንጃዎች የዚያ ትውልድ ስህተት ሰርቷል በማለት ሳይጠየቁ መልስ እየሰጡ ይገኛሉ። የድሮ ድርጅታቸውን ሲኮንኑ ደግሞ የውሸት መጠኑ ጣሪያ ነካ በመሆኑ ለራሳቸውም ለዋሾቹ ሳይስገርማቸው አይቀርም። የደብተራው ሹፌር ነበርኩ ይላሉ ለውሸታቸው ጉልበት ለመስጠት። ሹፌር ነበርኩ የምትለው አባባል ደብተራው የሚያውቀውን ድርጅታዊ ሚስጥር በሙሉ አውቅ ነበር ለማለት ነው። የሚገርም ገልቱነት ነው። የኢሃፓ መስራች ነበርኩ የሚሉትን በርክተዋል። አንዳንዱ ለባለተረኛው መንግስት ትልቅነቱን በመግለጽ ሹመት ፈላጊ ሲሆን፣ ሌሎቹ ደግሞ የመነጫጨሩት መጽሐፍ ክብደት አግኝቶ እንዲሸጥላቸው ነው። ሹመቱም አልተገኘም። መጽሐፎቹም ከመደርደሪያው ሳይወርዱ አዋራ ፈሽቷቸዋል። በርግጥ ከገለባዎች ጋር ሙግት መግባቱ ጊዜን ማባከን ቢሆንም አልፎ አልፎ ግን የውሸት ለከታቸውን ማስተንፈስ ያስፈልጋል። አንዴ ወደ ሱዳን ስናቀና በወያኔ ስር ማለፍ ነበረብንና ለሁለት ወራት አብረናቸው ቆየን። በየቀኑ ያለፈቃዳችን የፖለቲካ ትምህርት ያስተምሩን ነበር። አስተማሪው ማርክስን ሌኒንንና ኤንቨር ሆዣን እንደሚያውቃቸው ጓደኞቹ ሊያስመስል ሲታገል እያስተዋል ነው በሆዳችን እንስቅበት ነበር። የሚያስተምራቸው ሰዎች እንደሚያስተምሩት ያልተረዳ ጅል ፍጡር ነበር። ሲዋሽ ደግሞ የአሜሪካውን ፕሬዝዳንት ትራምፕን ያስንቃል። አስተማሪው ሳያመነታ እንዲህ አለ፣ ያባ ቄሶችን አትወድም። የሚገርማችሁ ነገር አንድን ቄስ አስራ ቆዳውን እንደ በግ ገፋ ገደለችው ሲል እናዳምጠው የነበርነው ስደተኞች ሳቅ በሳቅ ሆነና ስፍራውን በጠበጥ ነው። በግምት የነበርነው ወደ 100 ስንጠጋ በአብዛኛው የኤርትራና የትግራይ ወጣቶች ሲሆኑ ያንድ እጅ ጣት የማንሞላ የመሃል ሰዎችም ነበር። ይህን ያነሳሁት የያፓ ጠላቶች ድርጅቱን ለማስጠላት ምን ያህል እንደሚደክሙ ነው። ወደ ስደት ለመሄድ እያኮበኮብን እያለ አንድ የተዋወቅኩትና ያቀረብኩት ያዲረመጥ ገበሬ ያጫወተኝ ነገር ዛሬም ትዝ ይለኛል። እንዲህ ስል ጠየቅኩት፣ የንጉሱን፣ የኢዲዩን፣ የኢሃፓን፣ የድርግንና የወያኔን ኃይል አይታችኋል፣ ለመሆኑ እንዴት ትገልጻቸዋለህ? ሲመልስልኝ ስለ ንጉሱ ብዙም አናውቅም፣ ኢዲዩ ጥሩ ነበር፣ የደርግ ኃይል ሲመጣ ሂዱ ተዋጉና መሳሪያውን ዝረፉ ስለሚሉን እንወዳቸዋለን። ደርግ ቂመኛ ነው። ያፓ ደግሞ ጥሩ ናት ግን ሌባ አትወድም ብሎ ዝም አለ። እኔም ወያኔስ ብዬ ጠየቅኩት። ግራ ቀኝ ወደ ላይ ወደ ታች አየና ድምፁን አሳንሶ፣ ስማ የባብ ሰገራ አይተህ ታውቃለህ እንዴ? የባብ ሰገራ እንደማይገኝ ሁሉ የወያኔም ልብ አይገኝም አለኝ። አሁን ኢሃፓ ሌባ ማለትም የንብረት ሆነ የፖለቲካ ሌባ አይወድም። ፋሽስቱ ደርግና ብቹሎቹ ከግማሽ ሚሊዮን በላይ የሚሆነውን አገር ወዳድ ታጋዮቹን የኢሃፓ አባላትና ደጋፊዎቹን እንደወረርሽኝ በሽታ ማጥፋቱ የማይካድ እውነታ ነው፣ ምንም እንኳ ሊደበቅና ሊካድም ቢሞከር። ይህን ሁሉ ማዕት ያወረደብን የዚያ ትውልድ አንዱ አካል የነበረው ፋሽስቱ ደርግ ሲሆን ለዲሞክራሲና ህዝባዊ መንግስት የታገለውን ኢሃፓ ተጠያቂና ተወቃሽ ሊሆን እውነቱ አይፈቅድም። አሁን ኢሃፓም የዚያ ትውልድ አካል ቢሆንም የተጠቃና የተሰዋ አርበኛ ነው። ኢሃፓና የደርጉ ቡችላ መይሶን የተጣሉት ኢሃፓ ስልጣን የሰፊው ህዝብ ይሁንና ዲሞክራሲም ያለ ገደብ ይስፈን ሲል መኢሶኖች ተቃርነው በመቆማቸው ነበር እንጂ ጥራዝ ነጠቁ ኮሎኔል እንዳሉት የፊደል ድሃዎች ሆነን በሸና በቻል ነበርም። መቼም ድርጅቶቹ በፊደል አመራር ተጣልተው ተፋጁ ማለቱ ያስገምታል። እንዲያው ኮሎኔሉ ገና ከጅምሩ ወንበራቸው ላይ በውል ሳይቆናጠጡ ጸበለሽ በዳቦ ማለታቸው ቀጣዩንና ዘላቂ መንገዳቸውን የከፋትና የቅራኔ መሆኑን አመላካች ነው። ኮሎኔሉ እንደመጡ ተሽቀዳድመው ወቀሳውን ያወረዱት በደፍኑ በዚያ ትውልድ ላይ ነው። የሳቸው ዘረኛ ድርጅት ወያኔ ለ27 ዓመታት በምድረ ኢትዮጵያ የቀፈቀፈውን አገር አጥፊ ዘረኛነት ማንሳት አይፈልጉም። ኮሎኔሉ የሚደብቁት መጥፎ ባህሪያት አንዳንዴ ሳያስቡት ያፈተልክባቸዋል። የማይደርሱበት እየመሰላቸው አዛውንቶችን ጊዜው ሲደርስ ባዮሎጂ ጨርሳቸዋል ብለው የእድሜ አድላዊነታቸውን ገልጸውልናል። በእንዲህ አይነት መንቀሽቀሽ የሚረግሙትን እድሜ ሳያዩ እንዳይቀጩ ፈራለሁ። ውድ ፈኖታዎች፣ እንደማጠቃለያ ይሁንና የዚያ ትውልድ በድፍኑ ተሳስቷል ወይም ትክክል ነበር ብሎ መደምደም ስህተት ነው። በያ ትውልድ ውስጥ ፋሽስቱ ደርግ ከነቡችሎቹ የጥፋት መልእክተኞች ሲሆኑ፣ ያፓ ለወገን ለአገር ሲል በግፍ የተጨፈጨፈ የጀግና ሰማዕታት ድርጅት ነው። ደርግና ቡችሎቹ ዳግም ላይታዩ እንደ ጧት ጤዛ በነዋል። እውነትን የተላበሰው ያፓ ዛሬም እንደያኔው ህዝቡን እያነቃ በመታገል ላይ ይገኛል። በዚያ ትውልድ ውስጥ ታግሎ አታግሏል። ዛሬም ዓላማው ህዝባዊ ነውና ከትግሉ ጎዳና ደከመኝ ብሎ አይወጣም። በዚያ ትውልድ ታሪክ ውስጥ እንደ ፈርጥ የሚቦገቦጉ አባላቱ ድንቅ ታሪክ ሰርተዋል። ያፓ በድፍኑ የዚያ ትውልድ ጥፋት ውስጥ ተደምሮ መደቆስ የለበትም። ስለሆነም የዚያ ትውልድ ታሪኩ በትክክል መከተብ አለበት የሚል መልእክቴን አስተላልፈልኝ ሲሉ አሸናፊ በቀለ ከካዛንቺስ ደብዳቤያቸውን አጠናቀዋል።
ተናስተልኝ ለፍኖታ አዘጋጆች በሙሉ ይያልኩኝ መልክቴን እንድታስተላልፉልኝ በትህትና አጠይቃለሁ። በአሁኑ ጊዜ የኢትዮጵያ ፖለቲካ እንደ ጭቃ በቦካበት ዘመን ወዳጅና ጠላት ለመለየት ሊከብድ ይችላል። ነገር ግን እውነት አገራችንን የምንወድ ከሆነ፣ የህዝብ ጥቅም ለማስቀደም የምንፈልግ ከሆነ በዘር ፖለቲካ ካልተጨማለቅንና ፋሽስትን ከፋሽስት ዘረኛን ከዘረኛ አምባገነኖችን ከአምባገነኖች ካላወዳደርን፣ ከሁሉም በላይ በኢትዮጵያዊነት ካመንን ወዳጅና ጠላት ለመለየት በጣም ቀላል ነው። It is a piece of cake። በዚህ ባለፉት 16 ቀን ውስጥ ከ2000 በላይ እህቶቻችን ወንድሞቻችን በኮሮና ቫይረስና በድህነት ተጋልጠው ከአረብ ሀገር ሳውዲ ወደ ኢትዮጵያ ዲፖርት ተደርገዋል። ቁጥሩም እየጨመረ ይሄዳል እየተባለ ነው። እነኚህ እህቶቻችን ወንድሞቻችን አገር ውስጥ ለህዝብ የሚያስብ መንግስት ባለመኖሩ ያላቸውን ንብረት ሸጠውና ተበድረው ለቤተሰቦቻችን ዘላቂ መፍትሄ እናገኛለን በማለት ተጉዘው ነበር። እነኚህ እህቶቻችን ወንድሞቻችን እንደ እቃ ተጭነው ወደ አረብ ሄደው ቀንና ሌሊት ይሰሩ የነበሩ ከሙቋ መድፈፍ ተደፍቶባቸው የዳኑ ከፎቅ ተወርውረው የዳኑ እና ሌሎችም ያካተቱ ናቸው። አብይና ጀሌዎቹ ደግሞ በእነዚህ እህቶቻችን ችግር በኤምባሲ ደረጃ እንኳን ምንም እርዳታ ሳያገኙ በየትምህርት ቤቱና በትናንሽ ቤቶች እንደ ሳርዲን አጭቋቸው ኳራንቲን ያረጋቸው ነው። ጆሮ ያለው ይስማ እላለሁ። ወይ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ። ወገኖቼ በኮሮና ቫይረስ ምክንያት የሚጠፋው የሰው ህይወትና የኢኮኖሚ መስቀት ተጠያቂው የአብይ መንግስት ነው። ኮሮና ቫይረስ በጀመረበት ከተማ በቀን ቢያንስ 3 በረራ በማድረግ ህዝባችንን ለዚህ በሽታ አጋልጦታል። እንዲያውም ብዙ ኢትዮጵያውያኖች በረራውን እንዲያቆም በመጠየቅ ብዙ ሙከራ ቢያደርጉም የአብይ መንግስት አሻፈረኝ ብሎ የቻይና መንግስት እስካገደው ድረስ ቀጥሏል። በሌላ በኩል ደግሞ የነ ኮሎኔል አብይ ቡችላዎች እነ ታከለ ኡማ በአዲስ አበባ የሚኖሩ አማራዎችን ቤት በማፍረስ ዘመቻቸው ቀጥሏል። በኮሮና ሰበብ ከአዲስ አበባ የሚፈናቀለው አማራው ብቻ ነው። እነሱን ደግሞ ወደ ደብረ ማርቆስ እየላካቸው ነው። አሁንም ወገኖቼ ከአበራሽ በርታ እስከ 136 ቀን ታግተው ደብዛቸው የጠፋ 17ቱ የደምቢ ዶሌ ዩኒቨርሲቲ ተማሪዎች እልባት አላገኘም። ይህ ቋሚ የሌለው ማለቂያ የሌለው አፈናና ግድያ ለአንዴም ለመጨረሻ ጊዜ መቆም አለበት። ተወግዶም ሁሉን አቀፍ ህዝባዊ የሽግግር መንግስት በትግላችን መመስረት ብቻ ነው መፍትሄው። እነዚህ ውስጥ ወራሪዎች፣ ወያኔዎች፣ የአብይ ኦነጋውያን እንዲሁም አድርባይ ምሁራን አጃቢዎቻቸውና በምርጫና እናሸንፋለን ብለው ራሳቸውን ከማታለል በማታለል እየቀጠሉ ናቸው። በኢትዮጵያ ህዝብ ላይ ከባድ ዘመቻ እያካሄዱ ናቸው። መፍትሄው የአንድነት ኃይል በኢትዮጵያውነት የተሞላ ነጃጅ ህዝብ ትግል ስርዓቱን ማቃጠልና መደምሰስ ነው። በተለይ በአሁኑ ወቅት የአብይ መንግስት ተብዬው የሚያደርገው ፕሮክሲ ዋር በጎንደር ሰላማዊ ህዝብ ላይ መቆም አለበት። የተላኩትም ጭቁኑ የኢትዮጵያ ህዝብ ወታደሮች ከሰላማዊ የጎንደር ህዝብ ጋር መቆም አለባቸው። ይህ ፕሮክሲ ዋር በአሁኑ ወቅት በሰሜን ወያኔ፣ በምዕራብ የሱዳን ሚሊተሪ፣ በደቡብ በስተጀርባ አብይ ያለበት የባዕዴን ወልፍ ጦር በሰላማዊው የጎንደር ህዝብ ጥቃት እያረገ ነው። እስከ መቼ ነው የኢትዮጵያ ህዝብ ሰላሙና ጸጥታው ደፍርሶ የሚኖረው? እስከ መቼ ነው የኢትዮጵያ ህዝብ ያልመረጠውን ያላስቀመጠውን ጉልበተኛ የሚገዛው? እስከ መቼ ነው ከመኖሪያው ቤት እየተፈናቀለ የሚኖረው? ወገኖቼ ትግላችን ይቀጥላል። የህዝብ አመጽ በመላው የኢትዮጵያ በአንድ ጊዜ አንድ ላይ ይፋፋምላለው። በተባበረ በአገር ወዳድ ኢትዮጵያውያን ኃይል የአብይ ወያኔ ዘረኛ ስርዓት ይወገዳል። አሁንም በተባበረ ኢትዮጵያውያን ኃይል ግዛዊ ህዝባዊ የሽግግር መንግስት ይመሰረታል። በተባበረ የኢትዮጵያ ኃይል ኮሮና ይደመሰሳል። በተባበረ ኢትዮጵያውያን ኃይል አባይ ይገደባል። በተባበረ ኢትዮጵያውያን ኃይል አባይ ይገደባል። ዘረኝነት ይወገዳል። እናት ሀገራችን በትግላችን ለዘላለም ትኖራለች። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። ከዚራ ከቺካጎ
የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርብላችኋለሁ። ወያኔንና የጉዲፈቻ ልጆቹን ጸረ ኢትዮጵያ፣ ጸረ ህዝብ፣ ጸረ ሰላም ዘረኞች፣ ጠባቦችና ጽንፈኞች ስንል መሳደብ ወይም ቅራኔን ማክረር አድርገው የሚመለከቱና ትርጓሜ የሚሰጡ እንዳሉ አውቃለሁ። ስድብም አይደለም ስድብ የሚባለው ወይም ቅራኔን ያካረራል የሚባለው የሌለባቸውን ተግባር አለ ብለን ብንጽፍ ወይም ብንናገር ነው ማለት ይቻላል። የሌለባቸውን ስለለጠፍባቸው ማለት ነው። ወያኔም ሆነ የዛሬዎቹ ጉዶች በርግጥም ጸረ ኢትዮጵያ፣ ጸረ ህዝብ፣ ጸረ ሰላም ዘረኞችና ጠባቦች ናቸው። እነዚህ የሰው ልጅ የሆነ ማሰቢያ ህሊና ያለው ያውም ገዢ ነኝ ባይ ቡድን እንዲያደርጋቸው ቀርቶ በህሊና ደረጃ እንኳን ሊያስባቸው የማይገቡ ጸያፍ ተግባራት ናቸው። በተግባር እስከፈጸሟቸው ድረስ እኛ ናችሁ ብንላቸው ከምኑ ላይ ነው ነውርነቱ? እነሱ በተግባር ሲፈጸሟቸው ያላፈሩባቸውን እኛ ያደረጉትን የፈጸሙትን ጸረ ኢትዮጵያና ጸረ ዜጎቿ ናችሁ ብንላቸው ከምኑ ላይ ነው ስድቡ? ከምኑ ላይ ነው ቅራኔ አሳፋ የሚባለው? ይልቁንስ ይህንን ባይ ወገኖቻቸው ታቀቡ አቆሙ የሚል ምክራቸውን ቢሰጧቸው የተሻለ በሆነ ነበር። ኮሎኔሉንና አገዛዙን የወያኔ የጉዲፈቻ ልጆች ናቸው የሚያስበልባቸው ውሸት ሳይሆን እውነት ነው። አስተሳሰባቸው፣ አላማቸውና ተግባራቸው ከወያኔ ጋር ምንም ልዩነት የላቸው። ልጅ አባቱን አይባጓቱን ይመስላል አይደለም ይባለው? ወያኔ በሚጠላቸው ኢትዮጵያውያን ቁስል ላይ ሚጥሚጣ መነስነሱን ያውቀበት ነበር። በሰው ስቃይ መደሰትን ይመርጥ ነበር። የተበዳዮች ጩኸትና ዋይ ዋይታ ለወያኔ ሙዚቃ የሰማ ያህል ያዝናናውና ያስደስተው ነበር። በየዓመቱ ሐምሌና ነሐሴ ቁርጥ ዝናብ በሚወርድበት ወቅት የዜጎችን ቤት በአጋዚ ጦር ተዋናይነት በዶዘር ማፍረስ፣ ዜጎችን ካውላላ ሜዳ ላይ መጣል፣ ሕፃናትን፣ እናቶችን፣ አዛውንትን ማሳዘን፣ ማስለቀስ፣ ለበሽታ መዳረግ ከመዝናኛዎቹ ሁሉ ቀዳሚ ምርጫ እንደነበር ተጠቂው ሕዝብ የሚዘነጋው ወይም የሚረሳው ጉዳይ ሊሆን አይችልም። ይህ አይነቱ አረመኔያዊ ተግባር በጉዲፈቻ ልጁ ኮሎኔልና ግብራበሮቹ ተመሳሳይ ተግባራቸው ሆኗል። ከመምሩ ደቀ መዝሙሩ እንዲሉ ከወያኔዎችም የበለጠ አስጠሊታዎች ሆነዋል። ዛሬ መላው የዓለም ሕዝብ በኮሮና ወረርሽኝ ኢትዮጵያውያንን ጨምሮ እየተጨነቁና እየተጠበቡ ባለበት ወቅት ምሁራን መንግስት ነኝ ባይ የዜጎችን ጤንነት በመጠበቅ ተግቶ ይሰራል፣ ስነ ልቦናዊ ጥንካሬያቸው እንዲጎለብት አስተምህሮ ይሰጣል፣ ድጋፍ ያደርጋል እንጂ መኖሪያ ቤቶችን እያፈረሰ ዜጎችን በእስር ያጉራል እንዴ? መጋቢት 26 ቀን 2012 ዓ.ም ተብረት በአዲስ አበባ ልዩ ስሙ ወረገኑ እየተባለ በሚጠራው ሰፈር ተደርጓል። የኦዴፓ ኦነግ ጦር ጧት በማለዳ ከበባ አደረገ። እቃው ጧት ታውጡ የለም፣ ከፊሉ ወታደር ቤት ያፈርሳል፣ ከፊሉ በእሳት ያጋያል። በሌላ በኩል ወጣቶች ይደበደባሉ፣ ሕፃናት፣ እናቶች፣ አዛውንቶች ይገፈታተራሉ፣ ይታሰራሉ። እንግዲህ መጋቢት 26 ቀን ማለዳ ወረገኑ ሰዋዊ ሳይሆን አወራያዊ ተግባራት በግፈኞች የተፈጸመበት የአዲስ አበባ አካል ናት። መጋቢት 25 ቀን 2012 ኮሎኔሉ በቴሌቪዥን መስኮት ከቤት አትውጡ፣ የሰው ለሰው ርቀት ጠብቁ፣ አትጠጋጉ ባለበት ማግስት የዜጎች መኖሪያ ቤቶች ፈረሱ፣ ነዋሪዎች ወደ እስረኛነት ተቀየሩ፣ ርቀቱ ቀርቶ እየተጠጋጋችሁ ተቀመጡ ትዕዛዝ ተላለፈባቸው፣ ተተገበረባቸው። ኮሎኔሉንና አገዛዙን ጸረ ኢትዮጵያ፣ ጸረ ሕዝብ፣ ጸረ ዴሞክራሲ፣ ዘረኞች፣ ጸረ አማራ፣ ጸረ ኦርቶዶክስ ተዋህዶ፣ የነ አሜሪካና ሳውዲ ተላላኪዎችና ጥቅም አስጠባቂዎች ናቸው ስንላቸው የሌለባቸውን መናገራችን ሳይሆን ተግባራቸውን፣ ዓላማቸውን መናገራችን እንጂ መሳደባችን ወይም የሌለባቸውን በፈጠራ መለደፍ እንዳልሆነ ሊታወቅ ይገባል። ከነዚህ ዘረኛ አገዛዞች የሚጠበቅ በጎ ነገር ይኖራል ብሎ መጠበቅና ከባቧ እንቁላል እርግብ አገኛለሁ ብሎ መሞኘት ልዩነት የላቸውም። ከነዚህ ዘረኞች በጎ ነገር ይኖራል ብሎ መጠበቅና ከባብ እንቁላል እርግብ አገኛለሁ ብሎ መመኘት ልዩነት የላቸውም። በመሆኑም የነጠቁትን የሕዝብ ትግል ውጤት ወደ ሕዝብ ተመልሶ ይመጣ ዘንድ ሁሉን አሳታፊ ለሆነ የሽግግር መንግስት በአስቸኳይ እንዲያስረክቡ የሚደረገው ትግል ይቀጥል በመጨረሻ የምሰጠው ምክሬ ነው ሲሉ ማርታ ደጀኔ ከገርጂ አዲስ አበባ ደብዳቤያቸውን አጠናቀቁ።
አድማጮቻችን፣ የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Forever. መጀመሪያ